ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናመሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ መሰናዶ ጀምሯል ዘገባዎቻችንን እናስተዋውቃችሁ
እጆቼን ሳቱስ ቀጥቼ ባነድም ቁርጥምጥም ቁርጥምጥም
አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው
ሰሞንኛ መነጋገሪያ የሆነው የደጋ ሰው አልበም ቀማሪዎች የማርያም ቸርነት የማና ፕሮዲሰሯ ኢዩኤል መንግስቱ የምሽቱ እንግዳችን ናቸው። በሌላ በኩል የአሜሪካ ምርጫና ሌሎች መሰናዶችንም ይዘናል። መሰናዶን የመራው አብሬያቸው ያለሁት ሄደን ገረሙ ነኝ። ፕሮዲሰራችን ኤልያስ አስማረም የድምፅና ምስል ምህንድስናውን እየከወነ አብሮኛለ። ከመላ የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አዲስ አበባ ተወልዳ ያደገችው የማርያም ቸርነት የማ ገና ከልጅነቷ አንስቶ በተለያዩ የሙዚቃ ዘውጎች ውስጥ ያሉ እንግሊዘኛ ዘፈኖችን ያለምንም ልዩነት ታዳምጥና ታዜም እንደነበር ትናገራለች። ምንም እንኳን ቤተሰቦቿ የሙዚቃ ፍላጎቷን በተለይም ደግሞ የምሽት ሙዚቃ ስራን ለመቀበል ጊዜ ቢወስድባቸውም እሷ ግን ፍላጎቷን አስቀድማ በማወቅ ስራዋን በሸራተን ኦፊስ ባር መጀመሯንም ትገልጻለች። ከሰሞኑ የደጋ ሰው የተሰኘ አልበም ለአድማጭ አድርሳለች። የአልበሙ ፕሮዲውሰር ኢዩኤል መንግስቱ የማ የገበያ ስራ ላይ ትኩረት ሳታደርግ ለተለያዩ የሙዚቃ ፈጠራዎች ላይ ለመሳተፍ መፍቀዷን እንደሚያደንቅ ተናግሯል። የማና የሙዚቃ መምህር ኢዩኤልን አነጋግሬ ያሰናዳሁት ዘገባ ይቀጥላል።
እጆቼን ሳቱስ ቀጥቼ ባነድም ቁርጥምጥም ቁርጥምጥም ገላሲና ካካኝ ሰሞኜ ቅልጥልጥ ትርትር ድንግጥግጥ
አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዘኛ ዘፈኖችን ማዳመጥና ማዜም ጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምጻዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ አቀናባሪና የሙዚቃ መምህር ኢዩኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር።
ስሜተስሱ ነኝዋ ሰው ቆለኛ ተራራናት ወጣ አፍቅሬ ደገኛ ደመናው ቁልቁል አዘቅዝቅ ያያው ፀሐይ ሳትጋረድ ይበርደኛል ምን ነው ናልኝ መሞቴ ነው ቆለኛ ነኝና አረ ስሜት እቶናማው ፍቅር
ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረጅም የዝግጅት ጊዜን የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ በጥቂት ቀናት ውስጥ ከባለሙያ እስከ አድማጭ ሙገሳ ተችሮታል። አድናቆቱ የሙዚቃ ቅንብሩን፣ አቀራረቡን፣ ግጥምና ዜማው ላይ ብቻ ያተኮረ ሳይሆን ድምጻዊቷን ካንጋፋ ኢትዮጵያዊት የሙዚቃ ሰው እጅጋየሁ ሽባባው ጂጂ ጋራ ያመሳሰለም ነው። የማን የጂጂ ታናሽ ወይም የጂጂ ደቂቅ ሲሉ ያደነቁም አሉ። የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች።
ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል። ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነው እና ከዛ በፊት ብዙ ጊዜ ነው ጅማሬ የነበረው በእንግሊዘኛ ሙዚቃ ነበር። እንግሊዘኛ ሙዚቃ ነው ማዳመጠው መዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ጂጂ እና በሷ መለካት ራሱ በጣም ከባድ ነው ለኔ። በጣም ነው ማከብራት በጣም ነው ሞዳት ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም ግን ለኔ ትልቅ ክብር ነው በጣም ትልቅ ክብር ነው እጅግ በጣም ትልቅ ክብር ነው ለኔ
የማ በልጅነቷ የተገራው ድምጻ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በግዜ ነበር የደጋሰው አልበም አዘጋጅ አቅራቢና አዋሃጅ ግጥምና ዜማ በመدرس እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል
አኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫውት የነበረች አንድ ሌላ ድምጻዊት ወደ አሜሪካ ሙቭ አረገችና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከመጫወትበት ቦታ እኔ ወደ መጫወትበት የነበረው ራማዳ ሆቴል ይዛት መጣች ከዛ ትውቃችን በዛ ነው የጀመረው እንግዲህ መጀመሪያ ሳውንድ ቼክ ላይ አስተዋውሳለሁ ወደ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ይመስለኛል ሳውንድ ቼክ ላይ ነው ይዛት የመጣችውና ድምጻን ሰማነው ኢምፕረስ አደረገኝ ዋው አልኩ ከዛ ያው መጣውቅ መጣ ሪሄርሳል ወይም ጥናት ላይ መገናኘት ጀመርን ለመጀመሪያ ጊዜ ግን እንደ ቀልድ ነው ሲሪየስ አልነበረም እንዱ ስናጠና ምናጠናው ነገር ሪከርድ እናደርግ ነበርና ድምጽ እስቲ አንድ ዘፈን ዘፈን ይያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀልል አድርገን ተጫወተችው በጣም ይደንቅ ነበር በጣም ይገርም ነበር አውትፑቱ በጣም ይገርም ነው ከዚህ በፊት ደጋግሜ ብያለሁ ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል ሲቀዳ ሲሰማ የማ ላይቭም ጥሩ ነበር የሰማሁት ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄደ ከላይቭም በላይ በጣም ወደፊት ሄደ ልክ በመስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማውበት ሞመንት ያ ነውና ታለንቷንም በደንብ ይበለጠ ሰርች እንዳረግና እንዳይ የጋበዘኝ አጋጣሚ ያ ነው
የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገቢያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምጾችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፍቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተቸሯታል ለሁለት አመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል
ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት ምክንያቱም አሁን የሰራነው አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃ ሀሳብ ትንሽ ገዘፍ ያለ እና እንደዚህ ነገር ውስጥ መግባት ይፈራል ምክንያቱም ሪስክ ነው ብሎ ስለሚያስብ እና በዚህ አጋጣሚ የማን በጣም ነው ማመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው እና ከዛ በኋላ ነው እንግዲህ የሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው
ምንም እንኳን የማ በደጋሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት
በመጀመሪያ በእንትን ቅኔ ነው ሀገሬ የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ እዛ ላይ በየመጀመሪያ ስራዬ ነው ቀጥሎም አንድ ሲንግል አውጥቼ ነበር በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው አንድ ሲንግል አውጥቼ ነበር ከዛ ቀጥሎ ደግሞ ዶቃ የተሰኘ ይሄ አልበምን ከመውጣቱ በፊት ደግሞ አንድ የሰራሁት ለሳውንድ ትራክ ነው ዶቃ የተሰኘ ፊልም ላይ ሳውንድ ትራኩን እኔ ነኝ የተጫወትኩት
የደጋሰው ከምዕራብ አፍሪካ ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ ያሉበት ከሙዚቃ ቀንብሩ ለገበያ አስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ ታየበት ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል
እንግዲህ ይሄን አልበም ለየት ያደርጋል ብዬ ማስበው ነገር ብዙ ነገር ነው አንደኛው ነገር የመሳሪያ ስብጥሩ ነው የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛውም ያለም ክፍል ያሉ ፎክ ሙዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው ቀደም እንደተባለው ኮራ ተጠቅመናል ከምዕራብ አፍሪካ ጊታር ይሁን እንጂ ተጠቀመው የጊታር ኢን ሴንስ የትም ዓለም ላይ ጊታር ነው ግን አጫውቱ በየዓለም ላይ ያለው የጊታር አጫውት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫውት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫውት ሌላ ነው። አፍሪካ ውስጥ ያለው አጫውት ሌላ ነው። ለምሳሌ የቱዋሬግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የቱዋሬግ የሙዚቃ የጊታር አጫውት ተጠቅመናል። ካላባሽ በጣም አፍሪካ ውስጥ ፖፑላር የሆነ የባህላዊ የምት መሳሪያ ነው። ከቀለም ይሰራ እሱን ተጠቅመናል። አውሮፓ ውስጥ እንዲሁ ፖርቹጊዝ ጊታር የሚሰኝ መሳሪያ አለ፣ ባህላዊ መሳሪያ። እሱም እንደዚሁ የክር መሳሪያ ነው። እሱን ተጠቅመናል። እና እነዚህ ኢንስትሩመንቴሽን እነዚህን መቀላቀላችን አንዱ ለየት የሚያደርገው ነገር እሱ ነው። ከሀገራችንም ለምሳሌ ከቤንሻንጉል ጉምዝ ቱም ተጠቅመናል። ከጋሞ ዲታ ተጠቅመናል። ከደራሼ ማይራ የሚባል መሳሪያ አለ፣ እሱን ተጠቅመናል። እና እነዚህ ለየት የሚያደርገው ጉዳይ ነው። ሁለተኛው ለየት የሚያደርገው ጉዳይ ደግሞ እንዳልኩሽ ነው ቅድም፣ ብዙ አርቲስት የማይደፍራቸውን ለምሳሌ ብዙ ሰው የማያውቃቸው ነገር ግን በጣም አድቫንስ እና ኮምፕሌክስ የሆነ የሙዚቃ እውቀት ያላቸው የባህል ወይም የሀገር በቀል ሙዚቃ መሳሪያ ተጫዋቾች አሉ ወይም ሙዚቀኞች አሉ። እንደ ምሳሌ እንዳብነት ለምሳሌ የኤዶ ይባላል። የጋሞ እስከ 7 ፓርት ድረስ ሃርሞኒ ድምጽ ያለው ወይም ህብረ ድምጽ ያለው ሀገር በቀል እውቀት አለ። እሱ ላይ እንግዲህ እድሜያቸው በግምት 50 በላይ 50 60 ውስጥ ያሉ እናቶች እነሱ ጋር ትልቅ እውቀት አለና የነሱን ተጠቅመናል። ይሄ ለየት ያደርገዋል። አባውዴ ተጠቅመናል። ይሄም ለየት ያደርገዋል። በተጨማሪ ግጥም ለምሳሌ ከሚታወቁት አሁን እኛ ከምናቃቸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ግጥም በመስጠት በጣም ብዙ ሰዎች ይታወቃሉ። ከነሱ ብቻ አይደለም የወሰድነውና ከአይና ለማዙ ከምትባል ጋሞ እንደዚሁ ለጥናትና ምርምር በሄድንበት ወቅት ካገኘናት ከእሷ አንድ ግጥም ተቀብለናል። እና እነዚህ ነገሮች የአልበሙ አይ ቲንክ መለያ ቀለሞች ናቸው።
የማና ኢዩኤል በቀጣይ የጋሰው የሙዚቃ ቡድን የተለያዩ የሙዚቃ ጉዞዎች እንደሚኖሩት የጠቆሙ ሲሆን በዋናነት የአልበሙ ዓላማም ሀገር በቀልና ዘመን ተሻጋሪ ስራዎችን መስራት መሆኑን ጠቁመዋል። በቀጣይም የተለያዩ የሙዚቃና የዜማ ሙከራዎቻቸውን እንደሚቀጥሉም አስታውቀዋል።
የኢትዮጵያ ሙዚቃ በተለያዩ አርቲስቶች ኢንተርናሽናል የሆነ እድል አግኝቷል። ለምሳሌ በ1960ዎቹ እና 70ዎቹ በነ ክብር ዘበኛ ባንድ፣ በሚሊተሪ ባንድ፣ በተለያዩቹ ባንድ የኢትዮጵያ ሙዚቃ ዓለም ላይ ፖፑላር ሆኗል። በተለይ ኢትዮፒክስ ፍራንሲስ ፋልሴቶ ፐብሊሽ ካደረገው በኋላ የኢትዮጵያ ሙዚቃ በደንብ ዓለም ላይ የሚሰማበት እድል አለ። ቅርብ ጊዜ እንግዲህ እኔ በግሌ የማውቀው ደግሞ እጅጋየሁ ሽባባው ነው። የጂጂ ዓለም አቀፍ ስራ ነው እና እስካሁንም ድረስ ብዙ እንግዲህ በረጅም ዓመታት ሆኗል፣ ግን ፍሬሽ ነው ሙዚቃዎቿ እና ዓለም አቀፍ ሙዚቃ ተሰርቷል በእነዚህ አጋጣሚዎች። እና አሁንም የኢትዮጵያ ሙዚቃ እንደዚህ ሎካል ሆኖ እንዳይቀር እኛ ብቻ አይደለም ኢንጆይ ማድረግ ያለብን። ኢትዮጵያ በሙዚቃው በነ ሙላቱ ለምሳሌ በነጋሽ ሙላቱ አስታጥቄ ትታወቃለች። ልክ እንደዚህ አይነት ዓላማ የያዘ ኢትዮጵያ ሙዚቃ ወርልድ ዋይድ ተደማጭ የማድረግ ዓላማ አድርገን እየሰራን ያለ ነው እዚህ አልበም ላይ ማለት ነው።
የደጋ ሰው አልበም እንደ ዶክተር እዝራ አባተ፣ ድራመር ተፈሪ አሰፋ፣ የሙዚቃ አቀናባሪ ጆርጋ ስዩም፣ ይልማ ገብረአብ፣ እንድሪስ ሐሰን፣ ጋሞዎቹና ሌሎች ከፍተኛ የሀገር ውስጥና የውጭ ሀገር ሙዚቀኞችን ያካተተ ስራ ነው። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁንም ድረስ ጋዛ ውስጥ እስር ላይ የሚገኙት 136 እስራኤላውያን ታጋቾች ጉዳይ እያሳሰበ ይገኛል። በህይወት ወደ ቀያቸው ሊመለሱ የሚችሉበት ጊዜም እያመለጠ ነው ሲሉ ቤተሰቦቻቸው እየወተወቱ ነው። ከሐማስ ጋር ሊደረስ የሚችል የትኛውም ስምምነት ለጋዛው ጦርነት ማብቂያ ሊበጅ ይችላል። ይሁን እንጂ የእስራኤል መሪዎች ያ አሁን አማራጭ አይደለም ይላሉ። ሊንዳ ግሪስቲን ከኢየሩሳሌም ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል።
ኖዋ አርጋማኒ ባለፈው መስከረም 26 በኖቫ የሙዚቃ ፌስቲቫል ከተታደመችበት ስፍራ በሐማስ ታጣቂዎች ታግታ በተወሰደችበት ወቅት ሕይወቷን እንዲታደጉ ስትማጸን የተቀረጸው የቪዲዮ ምስል አሁንም ድረስ ጋዛ ውስጥ ተይዘው ስለሚገኙት 136 ታጋቾች መታወሻ ምልክት ሆኖ ይታያል። በዚህ ሳምንት ደግሞ አርጋማኒ ከሐማስ ወገን በተቀረጸው የቪዲዮ ምስል ላይ የእስራኤል መንግስት ታጋቾቹን ለመታደግ ጦርነቱን እንዲያቆም ስትማጸን ትታያለች። በተጨማሪም ቪዲዮ በእስራኤል የአየር ድብደባ ስለደረሰባት የመቁሰል አደጋና ሁለት ሌሎች ታጋቾች መገደላቸውንም ስትገልጽ ያሳያል። በዚያው የቪዲዮ ምስል ማብቂያ ላይም የተገደሉትን ታጋቾች አስከሬን የሚመስል ምስል ይታያል። የእስራኤል ባለስልጣናት ታዲያ ቪዲዮ ሐማስ ለፕሮፖጋንዳ ዓላማ የሰራው በመሆኑ አመኔታ ሊጣልበት የሚችል ያለ መሆኑን ቢናገሩም የተባሉት ሁለት ታጋቾች የተገደሉት በእስራኤል ያየር ድብደባ ወቅት ይሁን ባጋቾቻቸው ለማረጋገጥ ግን ጥረት መያዛቸው ታውቋል።
ይህን ብደት አቁሞ ከቤተሰቦቻችን ያቀላቅሉን፣ በህይወት እያለን ወደ ቤታችን መልሱን።
ባደገኛ የካንሰር ህመም በጽኑ ታሞ የሚገኙት የኗ አርጋማኒ ወላጅናት ከማረፋቸው በፊት ታግታ የምትገኘው ሴት ልጃቸውን እንዲያስለቅቁላቸውና እንዲያዩዋትም የእስራኤልን መንግስትና ፕሬዚዳንት ባይደንን ጨምሮ ሌሎች የዓለም መሪዎችን እንዲሁም የቀይ መስቀል ማህበርን ተማጽነዋል። ሊዮራ ጥምር ዜግነት ያላቸው እስራኤላዊ ቻይናዊ በመሆናቸውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው የቻይና መንግስት ጣልቃ እንዲገባ ጠይቀዋል። ጋዛ ውስጥ ታግተው የሚገኙት ሌሎች ወጣት እስራኤላውያን ሴቶች ቤተሰቦች በበኩላቸው ልጆቻቸው በሐማስ አጋቾቻቸው የጾታ ጥቃትን ጨምሮ የማያቋርጥ ጥቃት ሰለባ ይሆናሉ ብለው ይሰጋሉ። ሮሚ ጎረን የተባለች እህቷ የታገተችባት ያርደን ጎረን ካሁን ቀደም የተለቀቁ ሴት ታጋቾች ሲናገሩ የሰማችው ነገር እጅግ ከፍተኛ በሆነ ጭንቀት እንድትዋጥ አድርጓታል።
Every minute something can happen. Every minute they can decide to harm them.
በእያንዳንዷ ደቂቃ የሆነ ነገር ሊከሰት ይችላል። በየትኛውም ቅጽበት ለጉዳት ሊዳርጓቸው፣ ሊያንገላቱ፣ የአእምሮና የአካል ጉዳት ወይም ጾታዊ በደሎች ሊያደርሱባቸው ይችላሉ እና ምንም አይነት ረዳትም ሆነ ተከላካይ የላቸውም። የሚፈጸምባቸውን ለመቃወም ወይም ለመቋቋም ምን ማድረግ ይችላሉ? መረዳት እንደምትችሉት እናንገራገር ቢሉ ህይወታቸውን ጭምር ሊያሳጣ የሚችል ነገር ሊከተል ይችላል።
ባለፈው ህዳር ሐማስ ከእስራኤል ጋር በደረሰው ጊዜያዊ ተኩስ አቁምና ቁጥራቸው 240 የሚደርስ የፍልስጤም እስረኞችን ለማስለቀቅ በተስማማው መሰረት ከጠቅላላው 240 ታጋቾች ውስጥ ከ100 በላይ የሚሆኑትን ለቋል። ይሁንና አሁን ሐማስ በተጨማሪ ታጋቾችን የሚለቀው ሙሉ የተኩስ አቁም ከተደረሰ ብቻ ነው ሲል ተናግሯል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በበኩላቸው ሐማስን ጨርሶ ለማጥፋትና ታጋቾቹን ለማስለቀቅ አገራቸው ያላትን ቁርጠኛ አቋም ደጋግመው ገልጸዋል። አንዳንድ የታጋቾች ቤተሰቦች ታዲያ እነኚህ ሁለት ግቦች የማይጣጣሙ እየሆኑ ነው ይላሉ።
My kibbutz alone about 10 hostages have been declared dead over the course of the last
ከኔ ኪቡትስ ታግተው ከተወሰዱት ብቻ ቁጥራቸው 10 የሚደርስ ታጋቾች ባለፈው ወር ውስጥ መሞታቸው ታውቋል። አስክሬናቸው አሁንም ከሐማስ እጅ ነው። ይህ ሁኔታ በዚህ መልኩ እንዲቀጥል አንሻም። በማንኛውም መንገድ ታጋቾቹ ወደ ቀያቸው እንዲመለሱ እንፈልጋለን።
ታጋቾችም በተመለከተ ባለፉት 50 ቀናት ውስጥ ሊደረስ የቻለ ብቸኛ ስምምነት ቢኖር በሚቀጥሉት ቀናት ውስጥ ኳታርና ቀይ መስቀል ለታጋቾች መድኃኒት እንዲያቀርቡ የሚፈቅደው ስምምነት ብቻ ነው። የታጋቾች ቤተሰቦች ግን ይህን መሰሉ ጥረት ለወራት ታግተው የሚገኙትን የቤተሰባቸውን አባላት በሕይወት ለማቆየት በቂ አይደለም ሲሉ ስጋታቸውን ይገልጣሉ።
በዚህ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ተጀምሯል። ከሰሞኑ የቀድሞው ፕሬዝዳንት ዶናልድ ትራምፕ በአዮዋ ግዛት የኮከስ ምርጫን አሸንፏል። እንግዲህ ወልዴ ኮከስ ምንድን ነው? ውስብስቡ የምርጫ ሂደትስ ምን ይመስላል ሲል ባለሙያዎች አነጋግሯል።
ከሁለት ሳምንታት በፊት በጀመር ነው የፈረንጆቹ 2024 ዓመተ ምህረት በመላው ዓለም በሚገኙ በርካታ ሀገራት ምርጫ ይደረጋል። 4 ቢሊዮን የሚሆነው ወይም ከዓለም ህዝብ ግማሹ ወደ ምርጫ ጣቢያ በማቅናት ድምጽ ይሰጣል። ከዚህ በፊት ታይቶ የማይታወቅ ብዛት ያላቸው ድምፅ ሰጪዎች በመላው ዓለም ወደተዘጋጁ የምርጫ ጣቢያዎች ይጎርፋሉ ተብሏል። ዲሞክራሲያዊ ነን የሚሉ አስተዳደሮችም የሚፈተኑበት ዓመት እንደሚሆን ተነግሯል። ከባንግላዴሽ እስከ አሜሪካ፣ ከአውሮፓ እስከ ሜክሲኮ፣ ከእንግሊዝ እስከ ቀድሞ ቅኝ ግዛቷና በዓለም ትልቋ ዲሞክራሲ ተብላ በምትንቆለጳጰሰው ህንድ ምርጫ ይደረጋል። ጥቂቶቹም ባለፉት 2 ሳምንታት ምርጫቸውን አከናውነዋል። በዚህ ዓመት በመላው ዓለም የሚደረጉት ምርጫዎች የዓለም አቀፍ ግንኙነትንም ሆነ የየአገሪቱን ዕጣ ፈንታ ለመጪዎቹ በርካታ ዓመታት ይወስናሉ ተብሏል። እንደ አሜሪካ ባሉ ጥቂት አገራት ውስጥ የሚደረጉ ምርጫዎች አንድምታ በአገራቱ የውስጥ ፖለቲካና ፖሊሲ ላይ ብቻ ሳይሆን በተቀረው ዓለምም ላይ ያላቸው ተጽዕኖ ጉልህ እንደሆነ ይታመናል። በአሜሪካ የቀድሞ ፕሬዝዳንትና የሪፐብሊካን ፓርቲ እጩ ለመሆን ከፊት ረድፍ የሚገኙት ዶናልድ ትራምፕ በርካታ የክስ ሂደት ላይ ያሉም ከፍተኛ የፓርቲውና የድምፅ ሰጪዎች ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች ይጠቁማሉ። ትራምፕ ሁሉም ነገር አልጋ በአልጋ ይሆንላቸው አይመስልም። በኮሎራዶ ግዛት የሚገኘው ጠቅላይ ፍርድ ቤት በእንደረፈን አቆጣጠር ጥር 6 2021 በአሜሪካ ምክር ቤት ላይ ከተደረገው አመፅ ጋር በተገናኘ የሕገ መንግሥቱን ማሻሻያ አንቀጽ 14 በመጥቀስ በግዛቲቱ ምርጫ እንዳይሳተፉ ወስኗል። የሕገ መንግሥቱ ማሻሻያ አንቀጽ 14 በመንግሥት ላይ ያመፀ ወይም አመፁን የደገፈ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። ትራምፕና ጠበቆቻቸው ጉዳዩን ወደ አገሪቱ ጠቅላይ ፍርድ ቤት በመውሰድ አቤት ብለዋል። በአገሪቱ የመጨረሻው ፍርድ ሰጪ አካል የሆነው ጠቅላይ ፍርድ ቤቱ ጉዳዩን በመጪው የካቲት መጀመሪያ ላይ እንደሚመለከተው ይጠበቃል። ይህ እንዲህ እንዳለ ቀሪው የአሜሪካ የምርጫ ሂደት በተያዘለት ጊዜ ሰሌዳ መሠረት ቀጥሏል። ባለፈው ሰኞ በአዮዋ ግዛት በተካሄደውና አዮዋ ኮከስ ብለው በሚጠሩት መራጮች የፕሬዝዳንታዊ እጩን ለመምረጥ በየአካባቢያቸው ተሰብስበው የሚወያዩበትና ድምፅ የሚሰጡበት ሂደት ተከናውኗል። የሪፐብሊካን ፓርቲው ባካሄደው በዚህ ኮከስ የቀድሞ ፕሬዝደንት ዶናልድ ትራምፕ እስካሁን ያልታየ ከፍተኛ ድምፅ እንዳገኙ ታውቋል። በአሜሪካ ምርጫ የአዮዋ ኮከስ ትልቅ ስፍራን ይይዛል። የምርጫው ሂደት መጀመሩ የሚበሰርበትና አብላጫ ድምፅ የሚያገኘው የያዘውን መሪነት የሚያጠናክርበት፣ ድምፅ ያላገኘው እጩ ደግሞ በውድድር ይቀጥል ወይም አቋርጦ ይወጣ እንደው የሚወስንበት ሂደትም ነው። ስለ ኮከስ ምንነት የበለጠ ለመረዳት ቴክሳስ በሚገኘው ካሊን ካሌጅ የኢኮኖሚክስ መምህር የሆኑትና በእንደ አውሮፓውያን አቆጣጠር 2014 ከአስርት ዓመታት በፊት መሆኑ ነው በግዛቲቱ ለሴኔት ወይም ለሕግ መወሰኛው ምክር ቤት አባልነት የተወዳደሩትን ፕሮፌሰር መሐመድ ጣሂሩን አነጋግረናቸዋል።
የጥሎ ማለፍ ውድድር ነው በሪፐብሊካኖቹ መካከል እና በአይዋ የመጀመሪያዋ የምርጫ ስቴት ናት። እንግዲህ ኮከስ ማለት ሁለት አይነት ምርጫ አለ። ኦፕን ፕራይመሪ የሚባል አለ። ያ ሰው ሄዶ ልክ ፕሬዚደንቱ እንደሚመረጥ ድምፅ የሚሰጠው ማለት ነው። አንዱ እሱ ነው። ሌላው ደግሞ ብዙ ስቴቶች ኦፕን ፕራይመሪ ነው ያላቸው። ሰው ሄዶ ቮት ያደርጋል። ሁሉም ሰው ያውቃል ይሄንን። ኮከስ ማለት ደግሞ ክፍት ምርጫ ሳይሆን ለመምረጥ የተመዘገበ ሰው በየቀበሌው ይሄድና እዛው ማታ ተገናኝተው ነው የሚመርጡት። እንደዚህ ኦፕን ፕራይመሪ አይደለም። ሰው የአይዋ ኮከስ የሚባለው ለዛ ነው። ኮከስ ማለት መመካከር፣ ተገናኝተው ተመካክሮ የሚፈልጉትን ሰው መምረጥ እንደማለት ነው።
በአሜሪካ የሚደረጉ ምርጫዎች ውጤት በዓለም አቀፍ ግንኙነትም ሆነ በውጭ ጉዳይ ፖሊሲዎች ላይ ተጽዕኖ እንደሚኖራቸው ይታመናል። ባለፈው ምርጫ ከፕሬዚደንት ዶናልድ ትራምፕ ወደ ጆ ባይደን ሽግግር ሲደረግ ለአፍሪካ ቀንድም ሆነ ለኢትዮጵያ መልካም ሊሆን እንደሚችል በበርካቶች ዘንድ ተስፋ ተደርጎ ነበር። ለመሆኑ ይህ ተስፋ ከምን የተነሳ የመጣ ነው? ተስፋውስ እውን ሆነዋል ወይ ስንል ትውልደ ኢትዮጵያ የሆኑትና በዲሞክራሲው ፓርቲ የተመዘገቡ አባል እንዲሁም ባለፉት በተደረጉ ሁለት ምርጫዎችም ፓርቲውን በመወከል የምርጫ ታዛቢ የነበሩትን አቶ ዳንኤል ውብሸት ጠይቀናል።
ብዙ ጊዜ የአሜሪካ የውጭ ፖሊሲ የፓርቲዎቹ ሁኔታ በጣም ብዙ ልዩነት የለው። ምክንያቱም ዋና ዋና ጥቅሞች የሚባሉ ጉዳዮች አሉ። የኢኮኖሚ ጥቅም፣ የጂኦፖለቲካል ጥቅም ደግሞ የአሜሪካን እሴቶች የምንላቸውን ነገሮች በተመለከተ ላይ ተመሳሳይ የሆነ ፖሊሲ ነው ያላቸው። የትራምፕ አስተዳደር ለየት ያለ ነበረ። ከ2017 እስከ 2021 የነበረው ሁሉንም በአውሮፓውያን አቆጣጠር ነው የምቆጠው እና የዛ ፖሊሲ በተለይ አፍሪካ ላይ የነበረው አመለካከት፣ ሌሎችንም አገሮች በተመለከተ የነበረው አሉታዊ የነበረ አቋም ስለነበረው በእኔ ግምት ለአሜሪካን የውጭ ፖሊሲም ሆነ ለኢትዮጵያና ለአፍሪካ ቀንድም አካባቢ በጣም በጣም ተገቢ ለውጥ ነበረበት። ምክንያቱም ለምሳሌ ህዳሴውን ግድብ በተመለከተ የነበረው አቋምና ፖሊሲ፣ ሌሎችንም ጉዳዮች እዛ አካባቢ የነበሩትን በጣም አደገኛ የሆነ አቋም የነበረው አስተዳደር ነበር። እንግዲህ ለምንድን ነው ሰው ግራ የተጋባው የሚለው ነገር ከመጠን በላይ የማይሆን ኤክስፔክቴሽን የነበር ይመስለኛል፣ ወይም ጥበቃ ይመስለኛል። ምክንያቱም ማንኛውም አስተዳደር የባይደን አስተዳደር የአሜሪካንን ጥቅም በተመለከተ ዋነኛ አካሄዱ ከዛ ጋር የተያያዘ ነው ብዬ ስለምገምት ነው።
ፕሬዚደንት ትራምፕ በስልጣን ላይም ሆነ እጩ ተወዳዳሪ በነበሩበት ወቅት አፍሪካን በተመለከተ የነበራቸው አስተያየት፣ በተለይም የጸያፍ ቃል በመጠቀም አፍሪካን የገለጹበት ሁኔታ የሚዘነጋ አይደለም። ትራምፕ መልሰው ዋይት ሀውስን የሚቆጣጠሩ ከሆነ ወደፊት አሜሪካ ከአፍሪካ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና የአፍሪካ ቀንድንም ሆነ ኢትዮጵያን በተመለከተ የሚኖር የውጭ ፖሊሲ ለውጥ ይኖር እንደው አቶ ዳንኤል ሐሳባቸውን አጋርተውናል።
ግን ኢትዮጵያን በተመለከተ እንደው ለምሳሌ ብሰጥ የህዳሴውን ግድብ በተመለከተ ወይም የኢትዮጵያን ውስጥ ያለውን ችግር በተመለከተ አሁን ያለው የባይደን አስተዳደር የሚያደርገውን አይነት እንኳን አስተያየት የሚያደርግ አይመስለኝም። ኢትዮጵያ ከዛ ከፒክቸሩ ከአስተያየቱ የምትነጠል ይመስለኛል እና እንዲያውም ለግብጽ የበለጠ የሚያደላ ፖሊሲ የሚከተል ይመስለኛል።
በመጪው ምርጫ የቀድሞ ፕሬዚደንት መልሰው ስልጣኑን የሚይዙ ከሆነ የዓለም ትኩረትን ሰቅዞ በያዘው የሐማስ እና የእስራኤልን ጦርነት በተመለከተ በአሜሪካ በኩል የሚኖር የፖሊሲ ለውጥ ይኖር እንደው ለአቶ ዳንኤል አንስተናል። ትራምፕ መልሰው ከመጡ አሜሪካ በአጠቃላይ ከቀረው ዓለም ጋር የሚኖራት ግንኙነት ምን ሊመስል እንደሚችልም አቶ ዳንኤል ግምታቸውን አጋርተውናል።
ሌላ የሪፐብሊካን መሪ ወይም ፕሬዚደንት የነበረ ቢኖር ኖሮ ብዙ ለውጥ አይኖርም ብዬ ነበር የምነግር። ምክንያቱም እንዳልኩ እስራኤልን በተመለከተ እስራኤልና በፍልስጤሞች መካከል ያለውን ጉዳይ፣ በግብፅና በዛ አካባቢ ባለው ግንኙነትና ጂኦፖለቲካል ጉዳይ ምክንያት በሪፐብሊካኖች እና በዲሞክራቶች መካከል ያለው ልዩነት በጣም አነስተኛ ነው፣ እውነት ለመናገር መደበኛ በነበረ ሁኔታ። ትራምፕ ከዛ ውጭ የሆነ ሰው ነው። ስለሆነ ምን አይነት ለውጥ ሊያመጣ ይችላል የሚለው አልጠብቅም። ለምሳሌ በእኔ ግምት በጋዛ ያሉት የንጹሐንና የሲቪሊያኖችን ጥቃት በተመለከተ ከፍተኛ ግፊት በባይደን አድሚኒስትሬሽን ላይ አለ፣ በባይደን አስተዳደር ላይ እና ያ አስተዳደር ያንን ጉዳይ በጣም ከልቡ ነው የሚመለከተው። ምናልባት ከእስራኤል ጋር ባለን የአሜሪካን መንግስት ከእስራኤል ጋር ባለው ልዩ ግንኙነት መካከል የእስራኤልን ጥበቃ ወይም ደግሞ በእስራኤል ንጹሐኖች ላይ የደረሰውን ሁኔታ በተመለከተ ተገቢ እርምጃ መውሰድ አለበት የሚል ተገቢ አቋም አለው የአሜሪካ መንግስት። ሆኖም ግን ከዛ ጋር በተያያዘ ከመጠንና ከተመጣጠነ በላይ የሆነ እርምጃ የኔታንያሁ አድሚኒስትሬሽን በሚያደርግበት ጊዜ በቂ ግድባት ወይም እቀባ እንዲደረግ አላደረገም እየተባለ ይከሰሳል የባይደን አስተዳደር። ትክክለኛ አነጋገር ነው፣ ምክንያቱም በጋዛ ሰዎች ላይ የደረሰው አደጋ በጣም ተመጣጣኝነት የለውም። እንግዲህ ምንድን ነው ማድረግ የሚችለው የትራምፕ አድሚኒስትሬሽን ከተባለ፣ እኔ እንደ ለባይደን አድሚኒስትሬሽን ያንን እንኳን እንደው እረፉ ለማለት እና ኔታንያሁንም ለማስፈራራት የሚችሉበትን ሁኔታ የምናጣ ይመስለኛል። በትራምፕ ጊዜ ያ ምንም ለዛ ነገር ግድ የሚሰጠው አይደለም። የአስተዳደር ምን አይነት ሰዎችም እዛ ውስጥ ሊገቡ እንደሚችሉ አይታወቅም። በመጀመሪያው ተርሙ የነበሩት ብዙዎቹ እንደው በተቻለ መጠን ሊቆጥቡት ሊያስተካክሉት ይችላሉ የሚባሉ ሰዎች በሙሉ ተጣልተው ወጥተዋል ከዛ አስተዳደር።
ፕሮፌሰር መሐመድ ጣሂሮ በበኩላቸው የትኛውን ፓርቲ ያሸንፍ በአሜሪካ የውጭ ግንኙነት ላይ ብዙም ለውጥ እንደማይኖር ይናገራሉ።
ትራምፕ ጥሩ ነው፣ ዲሞክራቶች ጥሩ ነው የሚሉ ሰዎች ሪሊ የአሜሪካን ፖለቲካ በደንብ የሚያውቁ አይመስለኝም። በአሜሪካ ፖለቲካ ለመመረጥ ብዙ ነገር ትናገራል፣ ያንን ሁሉ ታደርጋለህ ማለት አለ። ለምሳሌ ፕሬዚደንት ትራምፕ አሁን በእስራኤል እና በሐማስ መሀል ያለውን ጦርነት ወደፊት እንዲያውም ሊተች ይችላል። ግን ያ ማለት ፕሬዚደንት ከሆነ እስራኤልን አይደግፍም ማለት አይደለም። የአሜሪካ ፖለቲካ ጸባዩ እንደዛ ነው። እኔ ብዙም ለውጥ የሚመጣ አይመስለኝም ትራምፕ ፕሬዚደንት በመሆኑ የአፍሪካ ግንኙነት ብዙ የሚቀየር አይመስለኝም። ይሄን ደግሞ የምለው ፎር ዘ ላስት አራት ፕሬዚደንቶች አይቻለሁ እና በአፍሪካ ያላቸው ፖሊሲ ብዙም አይቀየርም።
የቀድሞ ፕሬዚደንት ዶናልድ ትራምፕ የፓርቲያቸው እጩ ሆነው የሚቀርቡ ከሆነ ከወቅቱ ፕሬዚደንት ጆ ባይደን ጋር ለሁለተኛ ጊዜ ፕሬዚደንታዊ ፉክክር ያደርጋሉ። ከዚህ በፊት ከተደረጉት ምርጫዎች ለየት ያለ ትኩረትን እንደሚስብ ይጠበቃል። በአሜሪካም ሆነ በተቀረው ዓለም የሚደረጉ ምርጫዎች በሀገር ውስጥ ፖለቲካም ሆነ ዓለም አቀፍ ግንኙነት ላይ ለረጅም ዓመታት የሚቆይ ተጽዕኖ እንደሚኖራቸው ተንታኞች በመናገር ላይ ናቸው። በዓመቱ 4 ቢሊዮን ሕዝቧ በምርጫ በሚሳተፍባት ዓለም የመንግሥታት ሽግግሮች በሰላም ይከናወኑ እንደው በአንዳንድ አገራት ያሉ መራጮች ስጋት አላቸው። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን፣ ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶው ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማራ ደግሞ በቅንብሩ አብረናችሁ ነበርን። በነገው ምሽት እንገናኝ። ጤና ይስጥልን።